ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን ክፍል 2 ፕሮግራማችንን ዜናውን በድጋሚ በማስተማት እንጀምራለን። በመጽሐፍ ታለም ፕሮግራማችን በባቢሌ ቶላ ተደርሶ በጸጋዬ ገብረ መድኅን ደብተራው የተተረጎመውን አንድ ትውልድ ለመምተር ቀዩ ሽብር በኢትዮጵያ መጽሐፍ ትረካ ክፍል 5 እናሰማለን። በዚህም የጠቅላላ ፕሮግራማችን ፍጻሜ ይሆናል። እሁድ መጋቢት 16 ቀን ከሰዓት በኋላ የወያኔ አገዛዝ የጸጥታ ኃይሎች ከረጅም ዓመታት እስራት በኋላ በቅርቡ የተለቀቁትን ዜጎች ያሰረ መሆኑ ታወቀ። የታሰሩት ከ12 በላይ መሆናቸው ሲገለጽ ከነሱም ውስጥ አንዱ አለማራጌ፣ እስክንድር ነጋ፣ ተመስገን ደሳለኝ፣ በፈቃዱ ኃይሉ፣ ማህሌት ፋንታሁን፣ ዘላለም ወርቃገኘው፣ ወይንሸት ሞላ፣ አዲሱ ጌታነህ፣ ተፈራ ተስፋዬ፣ ይነቃቸው አዲስና ስንታየው ቸኮል ይገኙባቸዋል ተብሏል። ግለሰቦቹ የታሰሩት በአዲስ አበባ ጀሞ ተብሎ ከሚጠራው አካባቢ በወጣቶች አሰባሳቢነት በእስር ላይ ቆይተው ለተፈቱ ዜጎች ምስጋና ለማቅረብ በተደረገ ዝግጅት ላይ እንደተገኙ መሆኑ ታውቋል። ለታሰሩበት ምክንያት የወያኔ ባለስልጣኖች የሰጡት ምክንያት ባልተፈቀደ ቦታ መሰባሰብና ኮከብ አልባ ባንዲራ መስቀል የሚል እንደሆነ አንዳንድ ዜጎች ለዜና ምንጮች ገልጸዋል። በአደባባይ እስካልሆነ እንደ ሰርግ፣ ለቅሶና ለመሳሰለው በቤት ውስጥ ወይም በቀጠር ግቢ የሚደረግ የግልና ባህላዊ ስብሰባ የወያኔ የአስቸኳይ ጊዜ አዋጅ እንደማይከለክልና የቅድሚያ ፈቃድ እንደማይጠይቅ ግልጽ ሆኖ ሳለ ግለሰቦቹ የታሰሩት በማናለብኝነት ነው የሚሉ ክፍሎች እርምጃው በህዝባዊ አመጽ ግፊት የተለቀቁትን ዜጎች በዘዴና በመሰሪ ተኮል እንደገና ለማሰር የታቀደ ነው ይላሉ። ታሳሪዎቹ በመጀመሪያ ተወስደው የነበረው በነፋስ ስልክ ላፍቶ ክፍለ ከተማ በሚገኘው በለቡ ፖሊስ ጣቢያ ሲሆን ከዚያ በኋላ ወደ ጎተራ ፖሊስ ጣቢያ መወሰዳቸውም ታውቋል። ቅዳሜ መጋቢት 15 ቀን አዲስ ህጋዊ ፓርቲ ለመመስረት ሲንቀሳቀሱ የነበሩ 19 ሰዎች በባህር ዳር የታሰሩ መሆናቸው ታወቀ። ቅድመ ፓርቲ ስብሰባ ለማድረግ ከተለያዩ ቦታዎች ባህር ዳር የተሰባሰቡት ሰዎች በኮማንድ ፖስት አባላት ለእስር የተዳረጉ ሲሆን ከተያዙ በኋላም ድብደባ ተፈጽሞባቸዋል ተብሏል። ከታሰሩት መካከል በወሎ ዩኒቨርሲቲ መምህር የነበሩትና አሁን በጥብቅና ስራ ላይ የተሰማሩት ዩሱፍ አህመድ፣ በወሎ ዩኒቨርሲቲ መምህር በለጠ ሞላ፣ በአዲስ አበባ ዩኒቨርሲቲ መምህር ዳንኤል አበባው፣ አማራ ቴሌቪዥን ጋዜጠኛ ንጋቱ አስረስ እንዲሁም ጋሻው መርሳ የተባሉ ግለሰብ ይገኙበታል። እስካሁን ለፓርቲ ምስረታ ሲያደርጓቸው የነበሩት እንቅስቃሴዎች በወያኔው የምርጫ ቦርድ መታወቃቸው ግልጽ ሲሆን ለእስር መዳረጋቸው ብዙዎቹን አስገርመዋል። በተመሳሳይ ዜና የወያኔ አገዛዝ ኮማንድ ፖስት ባለፈው ሳምንት መጨረሻ ላይ በተለያዩ ቦታዎች በርካታ ሹማምንትን ያሰረ መሆኑም ተነግሯል። በምስራቅ አረርጌ የባቢሌ ወረዳ የጸጥታ ሹም የነበረው ሐምዛ አብዱ በኮማንድ ፖስት አባላት የታሰረ መሆኑን የአካባቢው ባለስልጣኖች ለዜና ምንጮች የገለጹ ሲሆን ታስሮ ወዴት እንደተወሰደም አልታወቀም ተብሏል። እንዲሁም በምዕራብ አረርጌ የሚኤሶ ከተማ አስተዳዳሪና ሌላ የኦህዴድ ባለስልጣን ታስረው የተወሰዱ መሆናቸውን የድርጅቱ የአካባቢ ቢሮ ለዜና ምንጮች ገልጿል። በዚሁ በምዕራብ አረርጌ በአስበተፈሪ ጭሮ ከተማ ሼህ ኢብራሂም የሚባሉትን ኢማም ኮማንድ ፖስቱ ያሰራቸው መሆኑ ተነግሯል። የአስቸኳይ ጊዜ አዋጅ ከታወሸ ጀምሮ በርካታ የወዴድ ባለስልጣኖችና አካባቢው መሪዎች በወያኔ ኮማንድ ፖስት ተይዘው መታሰራቸው ይታወቃል። ከእነዚህም ውስጥ የምስራቅ አረርጌ ዋና አስተዳዳሪ፣ የኦሮሞ አካባቢ ምክትል ፖሊስ ኮሚሽነር፣ የምስራቅ ወለጋ ዞን ምክትል አስተዳዳሪ፣ የነቀምት ከተማ ከንቲባ፣ የቄለም ወረዳ አስተዳዳሪ እንዲሁም በቅርቡ የታሰሩት የኦሮሞ አካባቢ ቃል አቀባይ አቶ ታዬ ደንዲያ ይገኙበታል። ሱዳንና ካታር በመተባበር አክራሪ ኃይል አደራጅተው በኤርትራ ላይ ወረራ ለማካሄድ እየተዘጋጁ ነው በማለት የሻዕቢያ ባለስልጣኖች የሰነዘሩትን ክስ ሱዳን ያስተባበለች መሆኗ ታወቀ። ባለፈው ሳምንት መጨረሻ ላይ የሻዕቢያ መንግስት ባሰራጨው መግለጫ በየካቲት ወር ውስጥ መሐመድ ጃማ የተባለ ግለሰብ መሪነት አክራሪ የእስልምና ፍልስፍና ይዞ የሚንቀሳቀሰው ድርጅት ሱዳን ውስጥ በድብቅ ቢሮ ከፍቶ የፖለቲካ እንቅስቃሴ እንዲያደርግና ግለሰቦችን እንዲያሰለጥን በሱዳን ባለስልጣኖች ተፈቅዶለታል ብሏል። የሻዕቢያው መግለጫ በተጨማሪ በግለሰቡ ለሚመራው ድርጅት እንቅስቃሴ ካታር የገንዘብ ምንጭ መሆኗን ጠቁሞ ለሱዳን መንግስትም 3 ሚግ አውሮፕላኖችን የሰጠች መሆኑን ገልጿል። የሱዳን መንግስት እሁድ መጋቢት 16 ቀን በሰጠው መግለጫ የሻዕቢያ ክስ መሰረተ ቢስ ነው ካለ በኋላ በኤርትራ ድንበር የምትገኘው የከሰላ ከተማ ለዲፕሎማቲክ ተቋሞች ክፍት በመሆኗ በመሬት ላይ ያለውን እውነታ ማንም አጣርቶ ሊደርስበት ይችላል ብሏል። እሁድ መጋቢት 16 ቀን ምሽት በሶማሊያ ዋና ከተማ በሞቃዲሾ ከፓርላማው ህንጻ አጠገብ የፈነዳው መኪና ላይ የተጠመደ ቦምብ ቢያንስ 4 ሰዎችን የገደለ መሆኑ ተነግሯል። ከሞቱት መካከል የመኪናው አሽከርካሪ፣ 2 ወታደሮችና 1 ሌላ ፖሊስ ያሉበት መሆኑ ሲታወቅ ከ10 ሰዎች በላይ የቆሰሉ መሆናቸውም ታውቋል። ቦምቡ የፈነዳው በመፈተሻ ጣቢያ ላይ መኪናው ተጠርጥሮ እንዲቆም ከተደረገ በኋላ ሲሆን ለጥቃቱ አልሽባብ ኃላፊነት ወስዷል። ከሶስት ቀን በፊት በተመሳሳይ መንገድ ወሂሊዬ በተባለ ቦታ በፈነዳ ቦምብ 14 ሰዎች መገደላቸውና ከ10 በላይ መቁሰላቸው ይታወሳል። የቀድሞው የአንጎላ ፕሬዝዳንት ልጅ ጆሴ ፊልሜኖ ዶስ ሳንቶስ የመንግስት ገንዘብ በመዝረፍና በሙስና የተከሰሰ መሆኑና ከሀገር እንዳይወጣ የተከለከለ መሆኑም ተነግሯል። የቀድሞው ፕሬዝዳንት ልጅ ከቀድሞ የብሔራዊ ባንክ ገዢ ጋር በመሆን ከ$500 ሚሊዮን በላይ የሆነ የሀገሪቱን ሀብት ህገወጥ በሆነ መንገድ በእንግሊዝ ሀገር ወደሚገኝ የባንክ ሂሳብ አላግባብ እንዲዛወር አድርጓል በሚልም ተከሷል። ገንዘቡ የተላለፈለት የእንግሊዝ ባንክ ጉዳዩን አጣርቶ ለመመለስ የተስማማ መሆኑም ተገልጿል። የፕሬዝዳንቱ ልጅ አባቱ በስልጣን በነበረበት ወቅት የአንጎላ ብሔራዊ ሀብት የቦርድ ሊቀመንበር ነበር። ፕሬዚደንት ዶስ ሳንቶስ ባለፈው ዓመት ከስልጣን መነሳታቸው የሚታወቅ ሲሆን በእሳቸው እግር የተተኩት አዲሱ የአገሪቱ ፕሬዚዳንት በዘረፋ የአፍሪካ ሀብታም ሴት ለመባል የበቁትን የዶስ ሳንቶስን ሴት ልጅ ኤዛቤል ዶስ ሳንቶስን ከነዳጅ ኩባንያ ኃላፊነት ማባረራቸው ይታወሳል። በሩሲያ በሳይቤሪያ በሚገኝ አንድ የገበያና የመዝናኛ ቦታ ላይ የተነሳው የእሳት ቃጠሎ ለ64 ሰዎች የህይወት ማለፍ ምክንያት መሆኑ ተነግሯል። እሳቱ የጀመረው በላይኛው ፎቅ ላይ ከሚገኙ ሱቆችና የሲኒማ ቤት አዳራሽ ሲሆን መውጫ በሮች በመዘጋታቸው ምክንያት ብዙ ጉዳት ሊደርስ ችሏል ተብሏል። ከሟቾቹ መካከል አብዛኞቹ ልጆች መሆናቸው ሲነገር በኃላፊነት የሚጠየቁ ግለሰቦችም ለምርመራ የተያዙ መሆናቸው ታውቋል። ከመውጫ በሮቹ መዘጋት በተጨማሪ የእሳት ማጥፊያ መሳሪያዎች አለመስራታቸውና የተቀነባበረ የማምለጫ አደረጃጀት በመጉደሉ ከፍ ያለ አደጋ ሊደርስ ችሏል ተብሏል። አድማጮቻችን ለዛሬ ያጠናቀርነው ዜና በዚሁ ይጠቃለላል። Thank you.
ከመጻሕፍት ዓለም ከመጻሕፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
አንድ ትውልድ ለመምተር ቀዩ ሽብር በኢትዮጵያ በባቢሌ ቶላ በእንግሊዝኛ ተጽፎ በጸገየ ወይን ገብረ መድህን የተተረጎመ 1989 ዓመተ ምህረት ክፍል 5 ምዕራፍ 2 ለምን 1969 ጠላቶቻችን ምሳሌ ያደርጉን ሲፈልጉ እኛ ቁርስ አደረግናቸው። መንግስቱ ኃይለ ማርያም 1970 ዓመተ ምህረት መስከረም 1969 ዓመተ ምህረት ኢህአፓ ላይ የተላለፈው ግልጽ አዋጅ የራሱ ምክንያት ነበረው። ታዲያ ከላይ የተጠቀሰው የመንግስቱ ኃይለ ማርያም ቃል ባጠቃለለው ነበር። ግን አመጹን ከፍ ወዳለ ደረጃ ለማሸጋገር ደርግን እንዲሯሯጥ ያደረጉትን ዋና ዋና ነጥቦች ጠለቅ ብሎ ገብቶ መመርመርና ቁልጭ ብለው እንዲወጡ ማድረግ አስፈላጊ ነው። በአጠቃላይ ደርግ በኢህአፓ ላይ ጦርነት ያወጀው በፖለቲካው ትግል ኢህአፓ በማያጠራጥር ደረጃ እያቸነፈው በመሆኑ ነበር። ደርግ ተራማጅ ህጎች ቢደነግግና የሳይንሳዊ ሶሻሊዝም ተከታይ መሆኑን ቢለፍፍም ተራማጁ የተቃዋሚ ክፍል በዚህ ሊታለልም ሆነ ጥርጣሬውን ሊፍቅ ለመንግስት ለውጥም ያለውን ጥያቄ እርግፍ አርጎ ሊተው አልተገፋፋም። መንግስቱ ቃላት በማሽጎድጎድ ግራውን ወገን ሊበለጥበት አጥፎት ለማለፍ በመከረ መጠን ግራው የበለጠ አቋሙን ሟጭሮ ይዞ የጦርነት አዋጁን የጊዜ አመራረጥ በሚከተሉት ምክንያቶች ማስረዳት ይችላል። 1. ወታደራዊው አገዛዝ ላይ እያደገ የመጣው ተቃውሞ በልዩ ልዩ ምክንያት ኢህአፓን እያደር ተወዳጅ እያደረገው መጥቶ ነበር። ለደርግና ለመይሶን ስጋት በሚፈጥር ደረጃ ቁጥሩ እየጨመረ የሄደ ህዝብ ወደ ፓርቲው እየተሰባሰበ የአባላቱና የደጋፊዎቹ ቁጥር እየጨመረ መምጣቱ ግልጽ እየሆነ ነበር። የኢህአፓን ተጽዕኖ በፖለቲካ መንገድ ለመቋቋም በመይሶን በኩል የተደረጉ ሙከራዎች በምንም አይነት መንገድ አልተሳኩም። በጋዜጦችና በየቢሮዎች ይካሄድ የነበረው የውይይት መድረክ ኢህአፓ ሰፊ ቅስቀሳ እንዲያካሄድና አመለካከቱንም ለማሰራጨት እንዲችል በቂ ዕድል ሰጠው። የወዝሊጉ ሰናይ ልኬ መድረኩን ኢህአፓ እየተጠቀመበት ስለሆነ እንዲታጠፍ መንግስቱ ኃይለ ማርያምን ለማሳመን ቻለ። ህዝቡ መንግስቱን እምነት ነሳው። ታዲያም መንግስትም አፋውቶ ጋዜጦችን የሚያነብለት ሬዲዮውን የሚሰማለት እንደሌለ በይፋ አማረረ። መንግስቱ ኃይለ ማርያምና የቅርብ ጓደኞቹ ኢህአፓና በሱም የሚመሩት ተቃዋሚ ወገኖች አደጋ እንዳንጠለጠሉባቸው ታዩአቸው። ስለዚህም መይሶንና ወዝሊክ ፈጣንና ቆራጥ እርምጃ ኢህአፓ ላይ እንዲወሰድ ምክር ማካፈል ሲጀምሩ እህ ብለው ጆሮአቸውን ሰጧቸው። 2. ከመንግስቱ ኃይለ ማርያም አንፃር ይበልጥ የሚያሸብር ሆኖ የተገኘው እምሳቱ በጦር ኃይሎች ውስጥ እየተስፋፋ መሆኑ ነበር። አየር ኃይል ውስጥ ተፈጥሮ ከነበረው እምሳትና ከአየር ወለዶች አመጽ በኋላ ሻለቃ መንግስቱ ራሱ የወታደር ካምፖችን በመጎብኘት ከመኮንኖችና ከወታደሮች ጋር ተነጋገረ። የደርግ አገዛዝ ተቃውሞ ያደገበትን ደረጃና በአባ ጋዜጣ በዲሞክራሲ ላይ ለተገለጹት አቋሞች የነበረውን ድጋፍ በተገነዘበ ጊዜ ደነገጠ። ይህን ሁኔታ ለመለወጥም ተወዳጅነት ሊያተርፉለት የሚችሉ ዘዴዎችን ሞከረ። ጦር ሰፈር ውስጥ በመተኛት በሚማርክ ንግግር በመሸንገል እኛ አንድነን ፍላጎታችሁ ከሆነ ከስልጣን እንሰናበታለን ወዘተ እያለ ከልቡ መሆኑን ለመግለጽ እንባውን እስከማፍሰስ ደረሰ። እንዲሁም ሙልጭ ያለ ውሸት ዋሸ። ሶማሊያና ኤርትራ አገሪቱን ለመከፋፈል ባላቸው እቅድ ላይ ኢሃፓ መስማማቱን የሚያረጋግጥ የፊርማ ማስረጃ አለን። ኢሃፓ የኢትዮጵያን ጦር ኃይል በመከፋፈልና አሻጥር በመስራት ሶማሊያን ሊረዳ ቃል ገብቷል ወዘተ። ወታደር ውስጥ የነበረውን እምሳት ለመግታት በኢሃፓ የሚመራው የሲቪል ተቃዋሚ ወገን ወታደር ውስጥ ካፈነገጠው ወገን ጋር ትስስር ፈጥሮ የሰመረ ቅንብር እንዳያደርግ ኢሃፓን መንጥሮ የማጥፋት አስቸኳይነት ተሰማው። 3 ሐምሌ 1969 ዓ.ም ምረት ላይ ደርግ በውስጣዊ ሁከት እየተብላላ ሂዶ አብዛኛው ወገን መንግስቱና ጓደኞቹ ላይ ተነሳባቸው። ሆኖም እነ መንግስቱ ሰደድ በተባለው ምስጢራዊ ቡድን የተደራጁና ይበልጥም ወሳኝነትን የያዙ መሆናቸው ልቀው እንዲገኙ አድርጓቸዋል። የጦር ኃይሎች ውስጥ በተፈጠረው እምሳት በመደፋፈር የደርግ አባሎች ስብሰባ አድርገው ደርግን ራሱን እንደገና የሚያዋቅር ኮሚሽን ለማቋቋም ወሰኑ። ዋናው የማዋቀሩ ዓላማ አምባገነናዊ ስልጣን ለመገደብ እንደነበር መንግስቱ ኃይለማርያም ራሱም ሆነ መይሶን አልጠፋቸውም። የተደረገውም ልክ ይኸው ነበር። የተቋቋመው 17 ሰው የያዘ ኮሚቴ የደርግን ዴሞክራሲያዊና የጋራ አሰራር የሚያጠናክሩ እርምጃ እንዲወስዱ የሚጠይቅ ሐሳብ አቀረበ። ሊቀመንበሩ ተፈሪ በንቲ፣ ሻለቃ ሞገስና ሌሎችን በመንግስቱ ኃይለማርያም የቅርብ ዙሪያ ያልነበሩ ከፍተኛ ስልጣን የተሰጣቸው ኮሚቴዎችን እንዲመሩ ተደረጉ። መንግስቱ ኃይለማርያም ወደ ጀርባ ሳበ። ከዚያም ተያይዞ ደርግ የመይሶንና የህዝብ አደራጅ ጽህፈት ቤት ተብየውን እላፊ ተግባራት የሚመረምር አንድ ኮሚቴ አቋቋመ። ለመንግስቱ ኃይለማርያምና ለመይሶን ቀኑ እያጠረባቸው ነበር። ስልጣን ከእጃቸው ላፈትልክ አለ። ይህን ሁሉም ኢሃፓ ላይ ላከቁ። መንግስቱ ኃይለማርያምና ጓደኞቹ እንደ ለገሰ አስፋው፣ ተስፋዬ ወልደ ስላሴ፣ ተካት ሁሉ፣ ጌታቸው ሽበሺ፣ አሊ ሙሳ፣ ስዩም መኮንን፣ ዳንኤል አስፋው አበክረው በሚስጥር መሰብሰብ ጀመሩ። የመንግስቱ ኃይለማርያም የቁርጥ ታማኞችና መይሶን እንዲሁም ወዝሊግ የደርግ አባላት ከኢሃፓ ጋር ሰላም ይፈጥራሉ ብለው ድንጋጤ ገባቸው። ይህንንም ሁኔታ ለመቅደም ኢሃፓን ለመምታት መላ በቱ እቅዳቸውን ለደርግ አባላት ያቀረቡ ሲሆን የመይሶን መሪዎችና መንግስቱ ኃይለማርያም የታሰበው ለአዲስ አበባ ሰላም ለማምጣት አንድ ፈጣን የቀዶ ጥገና እርምጃ ሆኖ የተወሰደ መሆኑን እንዳስረዱ ይታወቃል። አብዛኞቹ የደርግ አባላት ይህንን አምነው ሊሆን ይችላል። በሌላ ወገንም ደግሞ የኢሃፓን ተሰሚነት መቀነስ የኋላ ኋላ ይጠቅመናል ብለው አስበውም ሊሆን ይችላል። በኋላም በየካቲት 1969 ዓ.ም ከኢሃፓ ጋር ግንባር ለመፍጠር ጥሪ ያደረጋችሁ በመባል በመንግስቱ ኃይለማርያም ቤተ መንግስት ውስጥ በተደረገው መፈንቅለ መንግስት መገደል ያልቀረባቸው ተፈሪ ባንቴ፣ አለማየሁ ኃይሌና ሌሎችም መኮንኖች መንግስቱና መይሶን እንዳላከኩባቸው የኢሃፓ ደጋፊዎችም አባላትም አልነበሩም። እነሆም መንግስቱ ኃይለማርያምና መይሶን ኢሃፓ ላይ ጦርነት የማወጅን አስፈላጊነት በገለጹላቸው ጊዜ ተስማሙ። ፈጣን እርምጃ የተባለው በገፍ መግደል መሆኑንና ኢሃፓን ማዳከምም የመንግስቱ ኃይለማርያምና የመይሶንን የበላይነት እንደገና እንዲመለስ ማድረግ መሆኑን በተገነዘቡ ጊዜ ያለቀለት ነገር ሆነባቸው። ማመንታታቸው ሕይወታቸውን ለማጣት ሲያበቃቸው ከተገደሉ በኋላ ደግሞ የሐፓ ባላት ነበሩ ተብለው መከሰሳቸው ምጸት ሆኖ አረፈ። ስለዚህም ከደርግና ከመይሶን አንሳር መስከረም 1969 ዓመተ ምህረት የሐፓን ለመግታት የማይታለፍ ወቅት ነበር። በተለይ ደርግ ስልጣኑን ትንሽም ቆንጥሮ ለማካፈልም ሆነ የተቃዋሚዎቹን ጥያቄ ለማዳመጥ ምንም አይነት ፈቃደኝነት ባልነበረው ሁኔታ ይበልጥ ቅስቀሳው በቀጠለ መጠን ይበልጥ ጦር ኃይሎቹ ውስጥና እንዲያውም ደርግ ራስ ውስጥ ይሰራጭ ጀመር። ያባ ላይ በአጠቃላይም ተቃዋሚ ወገኖች ላይ ይፈጸም የነበረው ግፍ ያው ያለ የቆየ ነበርና የቀረው ነገር ቢኖር በይፋ አውጆ ደረጃውን ከፍ ማድረግ ነበር። መስከረም 1969 ዓመተ ምህረት ያደረገችው ልክ ይህንኑ ነው። ምዕራፍ 3 የሽብሩ መጋብርት። በጅብ መበላት ይሻልሃል ወይስ በነብር ቢለው ልዩነት የለውም ጥርሳቸው ስል ነው ብሎ መለሰ። የአበሻ ምሳሌ። የደርግ ግፍ መፈጸሚያ መጋብርት በርግጥም ስለታም ጥርሶች ነበሯቸው። ግን ወገን ሲታይ ምን አይነት አውሬ ነው ያፋጠጠህ የሚለውም ከግምት የሚገባ ነው። ለምሳሌ ተራው ፖሊስ ከጸጥታው ፖሊስ ጋር ሲወዳደር ለዘብ ያለ ነበር። የጸጥታው ፖሊስ ደግሞ በመይሶን ቁጥጥር ስር ከነበሩ ቀበሌዎች ጋር ሲወዳደር የተሻለ ነበር። እስቲ የሽብር ዘመቻውን መጋብርት ዝርዝር ባለ መልክ እንቃኛቸው። ጦር ሰራዊት መጀመሪያ ላይ 1969 እስከ 1977 ዓመተ ምህረት ነበልባል የተባለው በጭካኔው የታወቀው ቡድን አዲስ አበባ እንዲመጣ በተደረገበት ጊዜ ከጥቅም ላይ ውሎ ነበር። ሆኖም በአንዳንድ ህዝባዊ ሰልፎች ጋር በተገናኘ ሁኔታ እንዲሰማራ ከመደረጉ በስተቀር ቀይ ትርኢት እየተባለ በብዙሃን መገናኛ ይጠራ በነበረው የሽብር ትዕይንት ውስጥ ሚናው ዝቅተኛ ነበር። ፖሊሶች በጣም ዝቅተኛ ሚና የተጫወቱ ናቸው። የማይታመኑና በኢሃፓም የተበከሉ ናቸው ተብለው የተገመቱ ነበሩ። ተግባራቸውም በደርግና በመይሶን በተቋቋሙ አዳዲስ የግፍ መፈጸሚያ አውታራት ተወስዶ ነበር። ጸጥታ፣ የህዝብ ደህንነት ተከታተሉ በሚባለው የደርግ አባል እየተመራ በጠቅላላው የሽብር ዘመቻ ውስጥ ትልቅ ግምት የሚሰጠው ሚና ተጫውቷል። አዲስ አበባ ውስጥ ከሶስተኛ ፖሊስ ጣቢያ የሚገኘው ዋና መስሪያ ቤቱ የመጨረሻው አረመኔያዊ ግዕር የሚደርስበት ቦታ ነበር። በእኩይነቱ የታወቀው ሳጅን ተሾመና ሌሎችም ጨካኝ አጋሪዎችና ነፍሰ ገዳዮች ይህን የእኩይ ተግባራቸውን የሚፈጽሙት እዚሁ ቅጥር ግቢ ውስጥ ሲሆን የጸጥታው ኃይል መንግስቱ ኃይለ ማርያምና መይሶን የከፈቱትን ሽብር የሚያገለግል የግድያ መሳሪያ ነበር። ወታደራዊ የምስጢር ፖሊስ መጀመሪያ በእኩይነቱ በታወቀው ኮሎኔል ዳንኤል አስፋው በኋላም በሻለቃ ጌታቸው ሽበሺ ይመራ የነበረውና የወታደራዊ መረጃ ሰላዮችንና ልዩ የደርግ መረጃ የተባሉትን የሚያካትት ነበር። እንደ ጸጥታ ፖሊስ ሁሉ የራሳቸው እስር ቤትና ስየል የሚፈጽሙ ነበሯቸው። ግድያም ያካሂዱ ነበር። ገዳይ ስኳዶቹ የሥራ ግንኙነት የሚያደርጉት በቀጥታ ለራሱ መንግስቱ ኃይለ ማርያም ነበር። የቀበሌ ስኳዶች ተቃዋሚው የተራማጅ ወገን ያከባቢ የራስ አስተዳደር ጥያቄን ተቀባይነት ያገኘ መፈክሩ አድርጎት ነበርና ቀበሌዎች ወይም የከተማ ነዋሪዎች ማህበር የተቋቋሙት ይህንኑ ለማጨናጎል ነበር። ስለሆነም እኒህ ማህበራት ወደ ግፍ መፈጸሚያ አውታራት ለመለወጥ ብዙ ጊዜ አልፈጀባቸው። የቀበሌ መሪዎች ምርጫ የነጻ ምርጫ መምሰል አምሳያዎች ነበሩ። ቀበሌዎችን ከኢሃፓዎች የጸዱ እንዲሆንም በየጊዜው ምንጠራ ይካሄድ ነበር። ጸረ ኢሃፓ ጦርነት በታወጀበት ጊዜ የአዲስ አበባ 294 ቀበሌዎች በአብዛኛው በመንግስቱ ኃይለማርያምና በመይሶን ቁጥጥር ስር ወድቀው ነበር። 294ቱ ቀበሌዎች ከፍተኛዎች በተባሉ 25 ማህበራት ተደራጅተው ነበር። ከፍተኛው አካል የሆነው የማህበራቱ ማዕከላዊ ኮሚቴ ከራስ ውስጥ ከንቲባውን ይመርጣል። በዚህ መንገድ ነው በቀይ ሽብር ውስጥ በደም የተጨማለቀ ከፍተኛ ሚና ከተጫወቱት ውስጥ አንዱ የሆነውና በወቅቱም የመይሶን ማዕከላዊ ኮሚቴ አባል የነበረው ዶክተር አለሙ አበበ የአዲስ አበባ ከንቲባ ለመሆን የበቃው። ቀበሌዎቹ የራሳቸው አብዮት ጥበቃ ጓድ ወይም አብዮታዊ መከላከያ ስኳዶች ነበሯቸው። እነዚሁ በመጀመሪያ የታጠቁት ጓንዴ ጠመንጃዎች ሲሆኑ በኋላ ግን ክላሽንኮቭ ተሰጡ። በአብዛኛው ለየቀበሌ መሪዎች የቀድሞ የጦር ሰራዊት አባላት፣ በጡረታ የተገደሉ ወታደሮች፣ ስራ አጦችንና ዱርዬዎችን ያጠናቀረ ነበር። ግን ደግሞ ኮርኔል ኒውዮርክ ዩኒቨርሲቲ እንደተማረው እድሜያቸው ከአስር ዓመት በታች የሆኑ የልጅ እስረኞችን በስየል ማሰቃየት ያስደስተው እንደነበረው እንደ አሳዝነው ባይሳና 30 ሰዎችን የስምንት ወራት ነፍሰ ጡር የነበረችውን ዳሮ ነጋሽ የተባለችውን ሰራተኛ ጨምሮ የገደለው የዩኒቨርሲቲ ምሩቅ ግርማ ከበደም ይገኙበታል። የሚያጉተመተሙ ጸሐፊዎች፣ ጡረታ የወጡ ወታደሮች፣ የለየላቸው ዱርዬዎችና አእምሯቸውን ጭካኔ ያገበረው ምሁራን ጥርቃሞች ላይ ነው ማርክሲስት ሌኒኒስት ነኝ ባዩ መይሶን አመራሩን ያደራው። ለቀበሌ መሪዎች ዘበኞች የፖለቲካ ትምህርት በመይሶን ተሰጥቷቸው በ1969ና በ1970 ዓመተ ምህረት አብዛኞቹ ከመይሶን የሚበልጥባቸው ሌላ ነገር አልነበረም። ቀበሌዎቹ በየአካባቢያቸው ያለውን ሰው በህይወቱ ላይ ክትትልም ቁጥጥርም ያደርጉበታል። የትም የት ይገኛሉ። ስልጣናቸውም የተለጠጠ ነበር። የራሳቸው እስር ቤቶች ነበሯቸው። በእነዚህ እስር ቤቶች ውስጥም ከሁሉ የከፋው ስየልና ጭካኔ የተመላባቸው ግድያዎች ይካሄዱ የነበሩት። የቀበሌ ዘበኞች ስራዬ ብለው የያዙት ሴቶችና ወጣት ኮረዳዎችን ማሰር ነበር። ለአካለ መጠን ያልደረሱ ሴት ልጆችን መድፈር የተለመደ ነበር። እኒሁ የቀበሌ ዘበኞች በጠቅላላው በሽብሩ ዘመቻ ውስጥ አብይ ሚና የተጫወቱ ሲሆን እንደ ግንባር ቀደም ኃይል መሆናቸው የኢሃፓ የአጸፋ እርምጃ ኢላማዎች እንዲሆኑ አድርጓቸዋል። በቀበሌዎች መካከል ውድድርም ነበር። ምናልባት ለሶሻሊስታዊ ውድድር መይሶን ያበረከተው አስተዋጽኦ መሆኑ ይሆናላ። በማሰር በመግደል ዝቅ ያለ አስተዋጽኦ ያደረገ ቀበሌ መሳለቂያ ይሆን ይወቀስ ወይም እንዲያውም በጥርጣሬ አይን ይታይ ነበር። ይህም የፉክክር ሁኔታ አንዱ ቀበሌ በሌላ ተወዳዳሪ ላይ የበላይነት ለማግኘት ከሌላው ይበልጥ አናርኪስቶችን ማሰርን ይበልጥም መግደልን አስከተለ። እነሆም ምንም አይነት ኃላፊነት የማይሰማቸውን ፍጡሮች ጠመንጃ ሰጥተው እንዳሻቸው ያለምንም ጥያቄ እንዲገሉ ሲበረታቱ በነበረበት ትዕይንት ምን ማድረግ እንደሚችል መገመት ይቻላል። ዋናው የቁጥር ማብዛት ነበር። በቪየትናም ጦርነት ጊዜ እንደነበረው የአስከሬን አንድ ባንድ ቁጥር አይነት ይበልጥ መግደል ሆነ ተፈላጊው። በዚህ ውድድር ውስጥ ከተራ ዱርዬዎች አንስቶ ቀደም ብለን እስከጠቀስነው አይነት ምሁርና እንደ አብዱል ዩሱፍ ጀርመን አገር የተማረ የመይሶን መሪ በሐረር ድሬዳዋ ብዙ ሰራተኞችን በስየል ያሰቃየና ያረደ፣ እንዲሁም የቀድሞ ተማሪ እንቅስቃሴ ውስጥ የነበረ ራሱም ኤርትራዊ ሆኖ ትኩረት ያደረገው ኤርትራውያን የኢሃፓ አባላትን መግደል ላይ እንደነበረው አይነት ግለሰብ ነፍሰ ገዳይ ከዋክብት ብቅ ብቅ አሉ። እንደ ሸዋል ኡል አይነት ቁጥር የሌላቸው ሰዎች የገደሉ ሴት ነፍሰ ገዳዮችም ነበሩ። ባጭሩ ቀበሌ ባጠቃላይ አራጆች የሚዳብሩበት ነፍሰ ገዳዮች የሚቀፈቀፉበት መሳሪያ ሆነ። ግድያዎቹን ማርክሳዊ የቃላት ቅብ ቀባብቶ ተገቢ መስለው እንዲታዩ ለማድረግ መይሶን አቤት ጌታዬ ብሎ ቀረበ። ውጪ የተማሩ የመይሶን መሪዎችና አባላት ሴቶችን ከደፈሩ፣ በሲየል የቁም ስቅል ካሳዩና ከገደሉ የሀገር ቤቶችን ያልተማሩ ደናቁርት ማን ሊወቅሳቸው ይችላል? በአሁኑ ጊዜ ለኢትዮጵያውያን ቀበሌ ማለት የሚዘገንን ነገር ነው። ቀበሌተኛ መባልም ትልቅ ስድብ ነው። ህቡ ስኳዶች፣ የሰደድ ስኳዶችና የመይሶን ስኳዶችም ነበሩ። የሰደድ ስኳዶች በአጠቃላይ መልካቸው ሲታዩ ወታደሮች የነበሩና በመጀመሪያ በኮሎኔል ዳንኤል በኋላም ራሱን የቻለ ነፍሰ ገዳይ በነበረው የደርግ አባል ለገሰ አስፋው ይመሩ ነበር። መይሶን ቀበሌዎች ብቁነት የላቸውም ተብሎ የማይሳተፉባቸው ለልዩ ተግባራት የሚውሉ ስኳዶች ነበረው። መንግስቱ ኃይለማርያም በየካቲት 1970 ዓ.ም ባደረገው በቤተ መንግስት ውስጥ የተካሄደ መፈንቅል ባለሙሉ ስልጣን ከመሆኑ በፊት እኒህ ስኳዶች የመንግስቱ ኃይለማርያምን እቅዶች በስራ እንዳይውሉ አደገኛ እንቅፋቶች ይሆናሉ ተብለው የተገመቱ ባለስልጣኖችን ይረሽኑ ነበር። ግድያዎቹ በኢሃፓ ላይ የተማካኙባቸው አንዳንድ ጊዜያትም አልጠፉም። የሰደድና የመይሶን የህቡ ገዳይ ስኳዶች በሽብሩ ዘመቻ ውስጥ ላቅ ያለ ሚና ተጫውተዋል። በአውራጃና በክፍለ ሀገር ከተሞች ውስጥ የተደገመው ይኸው ትዕይንት ሲሆን ለየት ያለ ነገር ቢኖር ለግድያ የተቡ በደርግ ወይ በመይሶን ቁጥጥር ስር የነበሩ አርሶ አደር ማህበራት ልክ እንደ ቀበሌዎቹ ተመንጥረውና ጸድተው መታከላቸው ነበር። የሽብሩ ዘመቻ እንደተራመደ ከልዩ ልዩ አውታራትና ከወሮበላ ቡድኖች በአረመኔነታቸውና በጭካኔያቸው በአዲስ አበባ ላይ ስድ እንደተለቀቀው የማዴቦ ቡድን አይነት ተመርጠው የወጡ ምርጦች በልዩ ልዩ የገዳይ ስኳዶች ተባድነው ርህራሄ የተለየው አመጽና ግድያ እንዲያካሂዱ እላፊ ስልጣን ተሰጥቷቸው ነበር። የሁኔታው አጠቃላይ ስዕል ደርግ ለህግ የበላይነት ባዕድ እንደነበር ግልጽ አድርጎ ያሳያል። ተቃዋሚዎቹን ለመታገል በህጋዊ አውታራት ማለትም ፍርድ ቤቶች ወዘተ ከመጠቀም ፈንታ ዋና ዓላማቸው ግድያ ብቻ የሆነ ህገወጥ አውታራትን አቋቋመ። ቀበሌዎችና ስኳዶች እንዳሻቸው ይይዛሉ፣ ይገሉማል። ፍርድ የለ፣ ጥያቄ የለ። ለግል በቀልም በሩ ክፍት ሆነ። የቀበሌ ዘበኞች በገንዘብ እየተዋዋሉ የመግደል ተደራቢ ሥራ ከማግኘታቸውም ጋር የራሳቸውንም የግል ጠላትና ወደረኛ ይገሉ ነበር። ቀበሌዎች በስህተት ቢገሉ ለደረሰው በደል ማካካሻ ምንም የሚደረግ ነገር የለም፣ አጥፊዎቹ አይቀጡም። የንጹሃን መገደል እንደ ድገተኛ አጋጣሚ የሚመጣ ሳይሆን እንደ አጠቃላዩ የሽብሩ እቅድ አካል ምን ጊዜም የሚጠበቅ ያዘቦት ነገር ነበር። ከተውንም የመይሶን ካድሬዎች በወቅቱ ደጋግመው ይሉት እንደነበረው የሽብሩ ዓላማ ለማሸበር እንደመሆኑ መጠን መምረጥ ማለት ግቡን መሳት ነው ወይም መስሏቸው እንደሆነ እንጃ፣ ዘግየት ብሎም ደርግ የነጻ እርምጃ ፕሮግራም የሚለውን አመጣ። ይህም እንደፈቀዱ እዚያው በዚያው ክስ ሳይመሰረት ወይም ቃል ሳይጠይቅ የመግደል መብትን የሚሰጥ ነበር። በደርግ ቋንቋ እርምጃ ማለት ድምሰሳ፣ ግድያ ከማለት ሌላ ትርጉም አልነበረውም። አቤታዊ እርምጃ፣ ቆራጥ ውሳኔ፣ የመጨረሻ እርምጃ፣ ነጻ እርምጃ፣ ሁሉም ሞት፣ ርሸና፣ አካላዊ ድምሰሳ ማለት ነበሩ። መንግስት ራሱ ሽብርን የክብር ቦታ ሰጠው። የለየለት የግድያ ተግባር ሰይ በጀ ተብሎ ተሞገሰ። ከበታች ያሉት ወንጀል ፈጻሚዎቹ በዚያ ከንቱ ዳፌ ምርቃና በደስታና በድል መንፈስ በሽዎች የሚቆጠሩትን በመግደልና በማረድ ያገሪቱን ምርጥ ህሩያን እጹብ ድንቅ ልጆች ያካተተ አንድ ትውልድ እንዳልነበረ አደረጉ። ሽብሩ ይህ ዲካህ ይህ ወሰንህ የማይባል ለከቴል ያለው አመጻ አድርሷል። ዋና በጋዞቹ ደርግና መይሶን ሲሆኑ ሰለባ ሆኖ የቀረበው ህዝቡ ነበር። በረጅም ጊዜ ሂደት ውስጥ ሲታይ ደግሞ አገሪቱ ባጠቃላይ ምዕራፍ 4 ከእርከን 1 እስከ ቀይ ሽብር መንግስቱን እውነተኛ አብዮታዊ አድርጌ ወስደዋለሁ። አሁን ኢትዮጵያ ውስጥ እየተካሄደ ያለው አብዮትም እውነተኛ አብዮት ነው። ፊደል ካስትሮ። የካስትሮ በእውነተኛ አብዮታዊ የተመራ እውነተኛ አብዮት የተራመደው በብዙ ሺህ የሚቆጠር አስከሬን አንጥፎ ነበር። ከነዚህም ውስጥ የባቲስታውን አምባገነን መንግስት ለመገልበጥ ለተደረገው የኩባ አብዮት ጠንካራ ድጋፍ የሰጡ ይገኙበታል። ከሽብሩ እመም 1 መስከረም 1969 እስከ መደበኛው ቀይ ሽብር የካቲት 1969 የተከፈተው ድረስ 5 ወራት አልፈዋል። ከጫፍ ጫፍ ሽብሩ የተደረሰባቸው 5 ደምዘነ ወራት ነበሩ። ከጥቅምቱ የምስጢር ረሸናዎች በኋላ ወደ ወሩ መጨረሻ ላይ በይፋ የተነገረ 50 የኢሃፓ አባላት ረሸና ተከተለ። ጥቅምት 23 ቀን 23 የሚሆኑ የኢሃፓ አባላት አብዛኛዎቹ በመስከረም ታስረው የነበሩ ምሁራን ተረሸኑ። እንዲያም ሆኖ የተከሰሱት በከተማ የትጥቃዊ እርምጃ ውስጥ በመሳተፍ ነበር። በኢሃፓ በኩል ግን ያን የመሰለ እርምጃ የተጀመረው በጥቅምት ነበር። 23ቱም በሙሉ በቁጥጥር ስር በነበሩበት ጊዜ ጭካኔ የተመላበት ስየል የደረሰባቸው ሲሆን ሁሉም ማለት ይቻላል በውስጥም ሆነ በውጭ አገር በኢትዮጵያ ተማሪዎች እንቅስቃሴ ውስጥ የተባ የትግል ታሪክ የነበራቸው ናቸው። ህዳር 9 ቀን የተረሸኑት 27ቱም የተከሰሱት ከጥቅምት 1969 ዓመተ ምህረት ጀምሮ ትጥቃዊ እርምጃ ውስጥ በመሳተፍ ነበር። አሁንም እንደገና እኒህ የሐሰት ክሶች የመንግስቱን ክህደትና ጭካኔ የሚመሰክሩበት ሆኑ። ከ27ቱ ጥቂቶቹ በሐምሌ ነሐሴ ውስጥ፣ አንዳንዶቹ በጳጉሜን፣ አብዛኞቹ ኢሃፓ ላይ መስከረም 1 ቀን ጦርነቱ ልክ እንደታወጀ ነበር የተያዙት። ምንም እንኳን የደርግ ሬዲዮ የተረሸኑቱ ለፍርድ የቀረቡና የተፈረደባቸው ፍርዳቸውም በደርጉ ሊቀመንበር በተፈሪ ባንቴ የጸደቀ እንደነበር የተነገረ ቢሆንም እውነትነት አልነበረውም። ጉዳዩ ለተሰበሰቡት የደርግ አባላት በመንግስቱ ኃይለ ማርያም፣ በፍቅረ ስላሴ ወግ ድረስ፣ በለገሰ አስፋውና በተካት ሁሉ ቀረበ። ከህግ አንጻር ሲታይ የተመሰረተ ክስ አልነበረም። ጠበቆች አልነበሩም። የመከላከያ ክርክር አልተሰማም። መቼም ተከሳሾቹማ አልቀረቡም። መንግስቱ ኃይለ ማርያም 27ቱ ላይ የክስ ዝርዝር አነበበና የሞት ቅጣት እንዲፈረድባቸው ጠየቀ። ድምጽ ተወሰደ። 45 ለሞት ቅጣት ድምጻቸውን ሲሰጡ 40 ተቃወሙ። ተከሳሾቹ አንዳንዶቹ ከደረሰባቸው ስየል የተነሳ ህይወት ነበራቸው ለማለት የማያስደፍሩ ያው ተረሸኑ። አንድ እዚህ ላይ መጠቀስ የሚገባው ነጥብ መንግስቱ ኃይለ ማርያምና ጓደኞቹ 27ቱ ተከሳሾች በሙሉ ከ21 ዓመት እድሜ በላይ እንደነበሩ አድርገው ለደርግ አባላት ማቅረባቸው ነው። በመሰረቱ የደርግ አባላቱ ድምጽ ከመስጠታቸው በፊት የተከሳሾች ቁጥር 27 እንደነበር እንጂ ማንነታቸውን አያውቁም ነበር። የሆነ ሆኖ ከ27ቱ 3 ብቻ ከ21 አመት በላይ ሲሆኑ አብዛኛዎቹ ከ15 እስከ 17 የድሜ ክልል ውስጥ ነበሩ። ከሁሉም ትንሹ ባቢሌ ኃይለስላሴ እድሜው 14 አመት ብቻ ነበር። ከዚህ ተመክሮ በመነሳት መንግስቱ ኃይለማርያምና መይሶን ምልአት በሌለው የፍርድ አሰጣጥና የደርግ አባላትን ድምጽ በሚጠይቅ ስነ ስርዓት ውስጥ ከመአለፍ ይልቅ አናርኪስቶችን ይበልጥ ለመግደል እርግጠኛው መንገድ በደረቅ ለሊት በሚስተር ወይም እዚያው በዚያው እንደተያዘ መግደል የሚል መደምደሚያ ላይ ደርሰው እንደነበር ጠቅሶ ማለፍ ያስፈልጋል። ከጥቅምት 1969 ዓመተ ምህረት እስከ የካቲት 1970 ዓመተ ምህረት ግድያዎቹ ቀጠሉ። በጥቅምት መባቻ ለቀበሌዎች ተጨማሪ ስልጣን ተሰጥቶ ነበርና እርሸናው ጨመረ። አመጹ እድገት እያገኘ በሄደ መጠን ትላልቅና ትንንሽ ከተሞች ወደ ጦር አውድማነት ተለወጡ ማለት ይቻላል። በአጠቃላይ በጥቅምት ውስጥ የኢሃፓ የራስ መከላከል ስኳዶች ከ12 እስከ 14 የሚሆኑ የመንግስት ባለስልጣኖችን የጸጥታ ሰዎችንና ሌሎችም ከሽብሩ ጋር አግባብ አላቸው ተብሎ የተወሰነባቸውን ገድለዋል። በዚያኑ ጊዜ ደርግ በሺዎች የሚቆጠሩ ገድሏል። የደርግን የግፍ አገዛዝ በመቃወም በተደረገ በአንድ ሰላማዊ በሆነ ሰልፍ ብቻ ጎንደር ከተማ ውስጥ 54 ያላነሱ ሰዎች በጥይት ተገለዋል። በአንድ የጸጥታ ባለስልጣን ግምት በጥቅምት ወር ውስጥ የተደረጉ የማታ ግድያዎች በትንሹ በየማታው 40 ሰዎች ይገደሉ ነበር። ወጣቱ በአብዛኛው የኢሃፓ ደጋፊ ነው ተብሎ ይገመት ስለነበር ግፉ የተነጣጠረው እሱ ላይ ነበር። ሽብሩ በተጨማሪም የሰራተኛ መሪዎችን በሲቪሉ አስተዳደር ውስጥ፣ በህዝባዊ ማህበራት ውስጥ፣ በቀበሌዎች ውስጥ በፖለቲካ ተባብለው የሚሳተፉትን ነጥሎ መታቸው። በወታደሩ በኩል የህዝባዊ ንቅናቄውን ጭንቅላት በመቅላት መሪ ለማሳጣት ድምጽን በትክክልና በሚገባ የሚያቀርቡለትን አንደበቶቹንና አደራጆችን ጸጥ ለማሰኘት ሆን ተብሎ የወጣ ፖሊሲ ነበር። በዚህ መንገድም ማንኛውም ወጣት ወይም ምሁር ታማኝነቱን ለመንግስቱ የሚያረጋግጥበት አንዳች የሚያሳየው ነገር ከሌለው ወይም የመይሶን ወይ ደግሞ የሌሎች መፍቀሪ ደርግ ቡድኖች አባል ካልሆነ እጣው ርሸና ነበር። የመይሶን ስኳዶች አባሎቻቸው ለመሆን ፈቃደኛ ያልሆኑትን ምሁራን የኢሃፓ አባላት ባይሆኑም መይሶንም ልቡ እያወቀ ለመግደል ይህን እድል ተጠቅመውበታል። ሽብር አዲስ አበባንና ሌሎች ከተሞችን ፈጥርቆ ያዛቸው። ቤተሰቦች ልጆቻቸው በነሲብ በሚረጭ ጥይት ሲወድቁ በመመልከት ሁከት ውስጥ ወደቁ። በትክክል ለመፍረድ ግን ደርግና የመይሶን አባላትም በፍርሃት ተጨብጠው ቢሮአቸው ሲሄዱ እንኳን ጠመንጃ ያነግቡ፣ መኖሪያቸውን ይቀያይሩ ወዘተ ነበር። ኢሃፓ ይገለናል ነበር ፍርሃታቸው። ይልቅ በገፍ የገደለ የሚፈራው ፍርሃት ነበር ፍርሃታቸው። በመስፋፋት ላይ የነበረው የኦጋዴን ጦርነትና ሽምቅ ተዋጊዎች ጉልህ በሆነ መንገድ መግፋታቸው፣ ኤርትራ ውስጥ የጸጥታ ሁኔታ መደፍረስ አጠቃላይ ሁኔታውን ይበልጥ የተወሳሰበ አደረገው። በሐምሌ ወር እነዚያ ከደርግ ውስጥ እንደገና ውስጣዊ አደረጃጀት ለማድረግና የመንግስቱ ኃይለማርያምን ስልጣን ለመገደብ ያነሳሱትን መንግስቱ ኃይለማርያምና መይሶን እንዳፈተታቸው የሚወስዱት እርምጃ የት እንደሚወስዳቸው እንደገና ማሰብ እንዲጀምሩ አደረጋቸው። አብዛኞቹ እንደ ባቢሌ ኃይለስላሴ ያለውን የ14 ዓመት ልጅ እንዲረሸን ድምጽ እንዲሰጡ በመንግስቱ ኃይለማርያም ተታለው የነበሩ መሆናቸው አብግኗቸዋል። በተጨማሪም የመይሶን ስልጣን እያደገ መሄዱንና ያለምንም ቁጥጥር የሚደረገውን የተቃዋሚዎችን ግድያ አማረዋል። ይህን ሁኔታ ለማስተካከል መንቀሳቀስ ቢጀምሩም እንደተለመደው አቅማሙ። መንግስቱ ኃይለማርያምና ሰደድ ውስጥ የነበሩት የቅርብ ጓደኞቹ ግን እንደዚያ አልነበሩም። በዚህ ጊዜ የኢሃፓ አባላት ወይም ደጋፊዎች ብለው የለዩአቸውን ደርግ ውስጥ የነበሩ ወላዋዮችን ለመከወን ጊዜው እንደደረሰ አመኑበት። የመንግስቱ ኃይለ ማርያም ምስጢራዊ ቡድን የርምጫ እቅዱን ለመትለም ምስጢራዊ ስብሰባዎች አደረገ። በመይሶንና በወዝሊጉ ሰናይ ልክ የወሳኝ እርምጃ እንዲወሰድ ተገፋ። በጭቁን ወታደሮች ድርጅት ውስጥ በህቡ ይሰሩ የነበሩ መኮንኖች ስለ ምስጢራዊ ስብሰባዎች ወሬ ተናፍሶላቸው እቅዱን በይፋ በጋዜጣቸው አወጡት። ሆኖም እነ ተፈሪ ባንቲ የወሰዱት የመከላከያ እርምጃ አልነበረም። እንዲያውም እንደሚባለው ሁለቱም ተፈሪ ባንቲና ሻለቃ ሞገስ በተናጠል ከመንግስቱ ጋር ፊት ለፊት ተገጣጥመው እኛን ለመከፋፈል የተደረገ የአናርኪስት ውሸት ነው፣ የዘላለም ጓደኛችሁ ነኝ፣ ከእናንተ በፊት እኔን ያስቀድመኝ ብሎ ተፈጥሞላቸዋል። ሁለቱም በኮሎኔሉ ቃል የተረጋጉ ይመስላሉ። የተፈሪ ባንቲው ቡድን የምስጢር ርሸናዎች እንዲቋረጡ፣ የመይሶን የግድያ እርምጃዎችና ስልጣን እንዲገደብ፣ ኢህአፓን የሚያስገባ የህብረት ግንባር ፖሊሲ እንዲወጣ ገፉ። በእነ ተፈሪ ባንቲ አመለካከት የጊዜው ዋነኛ ጠላቶች በሱዳን የሚደገፈውና ጎንደር ውስጥ እየተስፋፋ የነበረው የቀኝ ክንፍ የሆነው የኢትዮጵያ ዴሞክራሲያዊ ህብረትና በዚህን ጊዜ መደበኛ ጦሩ ከኦጋዴን ሽምቅ ተዋጊዎች ጎን ይታይ የነበረው ሶማሊያ ነበሩ። ይህ ለመንግስቱ ኃይለ ማርያምና ለመይሶን የአባሪ ተባባሪ ንግግር ነበር። አንድ የመይሶን መሪ በኋላ በጥር ወር አብዮት አደባባይ ላይ በተደረገ ህዝባዊ ስብሰባ እንደተናገረው የሩቅ ጠላትን ለመውጋት መጀመሪያ የቅርቡን ጠላት ማስወገድ ያስፈልጋል። በሌላ አነጋገር የአባን ማጥፋት የሶማሌን ወረራ ለማቸነፍ ዲያሌክቲካዊ ግንኙነት እንዳለውና መሟላት እንዳለበት አስፈላጊ ሁኔታ ተደርጎ ቀረበ። የነተፈሪ ሞገስ ቡድን በዚያን ጊዜ መንግስቱ ኃይለ ማርያም ላይ እርምጃ ለመውሰድ ስልጣኑ ቢኖራቸውም አቅማሙ። ይህ በእንዲህ እንዳለ የመንግስቱ ኃይለ ማርያም ሰደድ ስኳዶች እንደገና በተዋቀረው የደርግ ቋሚ ኮሚቴ ውስጥ አባል የነበረውንና መንግስቱ ኃይለ ማርያምን ይቃወም የነበረውን ሻለቃ ሚካኤል አስገዶምን ገደሉ። አንድ የተወሰነ ጊዜ ላይ ሻለቃ ሞገስና ሻምበል አለማየሁ በሰደድ ስኳዶች ከታቀደ ግድያ አስቀድመው ወሬ በማግኘታቸው ሊያመልጡ ችለዋል። ባጭሩ ለነ ተፈሪና ሞገስ ቡድን መንግስቱ ኃይለ ማርያም እና መይሶን ሊያጠፏቸው እንደተነሱ ግልጽ ሊሆንላቸው ይገባ ነበር። በደንብም ግልጽ ነበር። ግን ለህጋዊ አሰራር ምንም አክብሮት የሌላቸውን መንግስቱ ኃይለ ማርያምና መይሶንን ለመታገል ዘገምተኛ በሆኑ ህጋዊ መንገዶች መንቀሳቀሱን ግራ በሚገባ ሁኔታ ሙጭጭ ብለው ያዙ። ለነገሩ ተፈሪ ባንቲ ከባለቤቱ ጋር የዚያን ጊዜ መቁረቡ የነ ተፈሪን ቡድን ግር የሚል አመለካከት ለመገምገም ይረዳ ይሆናል። ተፈሪ ባንቴ እንደሚሞት አውቆ ግን ለመከላከል ምንም እርምጃ አልወሰደም ማለት ይቻላል። ጥር 21 ቀን ተፈሪ ባንቲ ብዙ ህዝብ በተገኘበት ስብሰባ ላይ በአዲስ አበባ አብዮት አደባባይ ንግግር አደረገ። መንግስቱ ኃይለ ማርያም ለማንም ገሃድ በሆነበት መንገድ ያልተገኘበት የህዝብ ስብሰባ ነበር። ተፈሪ ባንቲ ተራማጆችን ሁሉ የሚያቅፍ የህብረት ግንባር እንዲፈጠር ጥሪ አደረገ። አናርኪስቶች ላይ ይሰነዘር የነበረውን ዘለፋ በሙሉ ከንግግር ውስጥ ሆን ብሎ ያስወገደ በመሆኑ ለኢህአፓ ጥሪ እንደማድረግ ተደርጎ ተተረጎመ። የመይሶን መሪዎች በይፋ በመጨስ ኢህአፓ ሊያስከትል ስለሚችለው ጥፋት የመናቅ አደጋ በተንጨረጨረ ድምፅ አስጠነቀቁ። በቃላት ዱላም ብቻ አልተወሰኑም። ጥር 25 ቀን በማዕከላዊ ኮሚቴ አባል በነገደ ጎበዜ የሚመራ ልዩ የመይሶን ስኳድ 6 ኪሎ በሚገኘው ዋናው ካምፓስ የዩኒቨርሲቲ ተማሪዎች የስብሰባ አዳራሽ ውስጥ በርግዶ በመግባት በርካታ ተማሪዎችን ገደለ፣ ሌሎች ብዙዎችንም አቆሰለ። የመንግስቱ ኃይለ ማርያም ሰደድ ስኳዶች ዋናው ከተማ ውስጥ ግድያ በማካሄድ ተጠምደው የነበር ሲሆን አብዛኞቹ በመንግስቱ ሬዲዮ በኢህአፓ እንደተፈጸሙ ተደርገው ይወሩ ነበር። ጥር 22 ቀን ተፈሪ ባንቲና ሌሎች በዋና ከተማይቱ ውስጥ እየተበላሸ ስለሄደው የጸጥታ ሁኔታ ለመወያየት ተሰበሰቡ። በሞኝነትም እነሆ መንግስቱ ኃይለ ማርያምና ጓደኞቹ ባጠመዷቸው ወጥመድ ውስጥ ወደቁ። ተፈሪ ባንቲ ከበይሮው ደጃፍ ላይ የነበሩ ዘበኞች መቀየራቸውን እንኳን ተገቢ ክብደት አልሰጠው። ታዲያ መንግስቱ ኃይለ ማርያም ከውጭ ሆኖ ሲጠብቅ ብረት ለበስ መኪና ውስጥ ሆኖ የሱ ሰደድ ስኳዶች ተፈሪ ባንቲን፣ ሞገስ ወልደ ሚካኤልን፣ አስራት ደስታን፣ ህሩይ ኃይለ ስላሴን፣ አለማየሁ ኃይሌን፣ ተፈሪ ደነቀንና ኃይሉ በላይን ያዙ። በመንግስቱ ኃይለ ማርያም ቡድን ላይ ወሳኝ እርምጃ እንዲወስድ ነተፈሪ ባንቲን ይጎተጉት የነበረው ሻምበል ዮሐንስ ተፈሪ ባንቲን ቢሮ ደጃፍ ላይ አዳዲስ ዘበኞች በተመለከተ ጊዜ አንድ ነገር እየተካሄደ መሆኑ ጠረጠረ። ቶምሰን ጠመንጃውን ይዞ መንግስቱን መፈለግ ጀመረ። ግን በሱ ፈንታ ያገኛቸው ሰናይ ልኬንና ዳንኤል አስፋውን ነበር። ሁለቱንም ገድሎ ከባድ የተኩስ ልውውጥ ከተደረገ በኋላ አንድ 12 የሚሆኑ የመንግስቱ ኃይለ ማርያምን ታማኞች ከገደለ በኋላ ሞተ። መንግስቱ ወዲያውኑ ተፈሪ ባንቴ፣ ሞገስ ወዘተ እንዲረሸኑ አዘዘ። ተደረገም። መፈንቅለ መንግስቱ ተሳካ። መንግስቱ ኃይለ ማርያም ስልጣን ቁንጮ ላይ ቁብ አለ። ሶቪየት ህብረት ወዲያውኑ መንግስቱን አውቆ አድራጎቱን እንደ ጸረ አብዮተኞች ላይ የተወሰደ አብዮታዊ እርምጃ አድርጎ አወደሰ። መንግስቱ ራሱም የተረሸኑትን የደርግ አባሎች ከኢሃፓና ከሌሎች አድሃሪያን ጋር ተመሳጥረው አብዮቱ ላይ መፈንቅለ መንግስት ለማካሄድ ሲያቀዱ ነበር ብሎ ከሰሳቸው። ጥር 27 ቀን ቀበሌዎች ህዝቡን አሁንም እንደገና ለሰላማዊ ሰልፍ እንዲወጣ አዘዙት። ያሁኑ መውጣት ግን በመንግስቱ ኃይለ ማርያምና በባለድሎቹ ህዝብ አደራጅ ጽህፈት ቤት ውስጥ በነበሩት የመይሶን መሪዎች እንዲደሰኮርለት ነበር። አብዮቱ ከመከላከል ወደ ማጥቃት ተሸጋግሯል ብሎ መንግስቱ ኃይለ ማርያም አንባረቀ። ሽብሩን ወደ አናርኪስቶቹ ሰፈር እንወስደዋለን ብሎ ማለ። አይ ሽብር ብለው ሁሉም ጮሁ። አመጻና ግፍን ወደ አዲስ አረመኔያዊ ደረጃ ለማምጠቅ የተደረገ ግልጽ ጥሪ ነበር። እናም ቀዩ ሽብር ተወለደ፣ ወይም ዳግሚት ልደቱን አገኘ። ሽብሩ ከደርግ ጋር አብሮ ተወለደ። በ1969 ዓመተ ምህረት ባለቀ። በ1970 ዓመተ ምህረት ሙሉ እድገቱን አወጀ። ያፓ አሻፈረኝ ብሎ ባይጋተረው ኖሮ ወይም ወደ ከተማ ትጥቃዊ እርምጃ ባይረማመድ ኖሮ ደርግ አመጹን ወደ ከፍተኛ ደረጃ ባላሸጋገረው ነበር የሚል የደርግ አጋፋሪዎችን የተመጻደቀ ጫጫታ እንሰማለን። ለደርግና ለሱም ባደሩ አጋፋሪዎች ዘንድ ሁሉም ነገር የኢሃፓን ነጭ ሽብር ለመከላከል አብዮቱ የወሰደው ህጋዊ መከላከል ነው ተብሎ ይቀርባል። ለሌሎች ደግሞ ደርግን ጮሌነት ባለው መንገድ ለሚከላከሉለት የኢሃፓ የሽብር ፖሊሲ የጊዜያዊ ወታደራዊ አስተዳደር መንግስትን አዲሱን የግፍ እመም እንዲያውጅ የገፋፋው መሆኑ ልናመልጠው የማንችል መደምደሚያ ነው በሚል ይቀርባሉ። እንደገና ተተነኮሰ ይሉናል። ሰለባ ሆነው የወደቁት ጩኸት ተውጦ በመተንኮስና በራሳቸው ላይ ግፍ በመጫን እንሆ እየተከሰሱ ነው። እንዲህ አይነቱን ምን ይሏል? የተጠማዘዘ አመክንዮ መግለጫ እንጂ። ባለፉት ገጾች ጎላ አድርገን ለማሳየት እንደሞከርነው ደርግ ወደ ግፍ ተግባር የተሰማራው ገና ከቡቃያው ነበር። በማንኛውም አይነት መንገድ ኃይልን የተመረኮዘ ሆነ በትጥቃዊ መንገድ ግፍጫ ከመጀመሩ በፊት ኢሃፓ ላይ፣ ሰራተኛ ማህበራት ላይ፣ ተማሪዎች ላይ፣ ምሁራን ላይ እንዲሁም ሰላማዊ ተቃውሞ ባሰሙት ላይ ግልጽ የሆነ ጦርነት አውጆ ነበር። በመስከረም ብቻ አዲስ አበባ ውስጥ ኢሃፓ አንዲት ጥይት ከማጮሁ በፊት በደርግና የመይሶን ሽብር በመቶዎች የሚቆጠሩ ታጋዮች ተጨፍጭፈዋል። አስከሬናቸውም በገፍ መቃብር ውስጥ ተደፍቷል። ቀደም ብለን እንደገለጽነው አንዳንዱን አስከሬን ጅቦች አውጥተው ተመግበውት ነበር። ለተቃዋሚ ወገኖች ያለምንም ህግና ርህራሄ በጅምላ እንደሚረሸኑ ግልጽ ነበር። እንደገና ምርጫው በሰላም መሞት፣ ጸጥ ብሎ ያለምንም መከላከል ወይም መታገል ሆነ። ከዚህም በላይ ከቀይ ሽብሩ ወቅት ቀደም ብሎ በሺዎች የሚቆጠሩ በመንግስት ተገድለዋል። ከዚህ ቁጥር የበለጡ ደግሞ እስር ቤት ውስጥ በሲጀል ቁም ስቅላቸውን እያዩ በርግጥ የማይቀርላቸው ሞት ይተባበቁ ነበር። የኢሃፓ የትጥቅ እርምጃዎች ምንም እንኳ ወደ ከተማ ትጥቃዊ እርምጃ መሸጋገሩ ስህተት ነበር ብሎ ምንጊዜ መከራከር ቢቻልም በምንም አይነት ከድርግ ግድያ ጋር የሚወዳደር አልነበረም። ያም ሆነ ይህ እኒህ ከስንት አማርጦ የሚወሰዱ እርምጃዎች ደርግ አመጻውን ወደ አረመኔያዊ ደረጃ ከፍ እንዲያደርገው ገፋፉት ብሎ አፍን ሞልቶ መናገር መሳለቂያ መሆን ነው። ደርግ ያመጽ ዝንባሌ ያለው ብቻ ሳይሆን አውሬነቱን በማያወላውል ሁኔታ አረጋግጧል። ሽብሩን ለመግታት የፈለጉትን የደርግ አባላት ድምጥማጣቸውን ለማጥፋት መንግስቱ ኃይለማርያምና ግብረ አበሮቹን የገፋፋው የኢሃፓ አመጽ አልነበረም። በገፍ በመግደል ማንኛውንም ነገር ልክ ለማስገባት የነበራቸው ጠንካራ ፍላጎትና ቁርጥ ሐሳብ እንጂ። ነተፈሪ በንቲ መንግስቱ ኃይለማርያም ወደ ፍጹም ስልጣን በሚጓዝበት መንገድ ላይ ኢሃፓንም ለማጥፋት በነበረው ቁርጠኝነት ላይ እንቅፋት ነበሩ። ስለዚህም በሚያውቃትና በተራቀቀባት አንዲቱ መንገድ በርሸና አስወገዳቸው። እነሱን ካስወገደ በኋላ ለሱና ለመይሶን በቀደዱት ደምባጥ ለቀለቀው መንገድ ለመቀጠል ጥርጊያው ክፍት ሆነላቸው። ይኸውም መንገድ ከመስከረም 1969 ዓመተ ምህረት በፊት የተቀየሰና በዚሁ ዓመት ግን ቡራኬውን የተቀበለ ነበር። ለመሆኑ ኢሃፓ ከመታገል ተቆጥቦ ቢሆን ኑሮ በደርግ በኩል አመጹ ይቀር ኑሯልን? ይህማ ሆኖ ቢሆን መስከረም 1969 ዓመተ ምህረት ኢሃፓ ላይ ጦርነት ማወጅ ባላስፈለገም ነበር። ይህ የማይታበል ነው። ሽብርተኛ እንደሚለው አይነት ስሜት ላይ የሚደውሉ ቅጥያዎች መለጠፍ የደርግን ወንጀሎች ለመቀነስም ሆነ ተጠያቂነቱን ለማሳነስ አይችልም። በመጨረሻም የደርግን እርምጃዎች በበጓይን የሚመለከቱትንና ኢሃፓን የሚነቅፉትን ትምህርት የጠለቃቸው የውጭ ሰዎችን ጥያቄዎች መጠየቅ ይፈታተናል። መንግስታዊ ሽብርን እንዴት መታገል ይቻላል? ማታ በር ሲቆፈቁፍ መክፈት በርግጥ ሞትን የሚያስከትል በሆነበት ሁኔታ አንድ ሰው ማድረግ የሚችለው ምንድነው? መያዝ ማለት ጥፋት፣ ሲየል ብሎም ርሸና በሆነበት ሁኔታ እንዴት አርጎ መያዝ ይመረጣል? ሚዛናዊ አስተሳሰብና ሰብአዊነታቸውን ካጡ ገዳዮች ጋር ማን በቁም ነገር መከራከር ይችላል? ስልጣኑን ለማደላደል ደርግ የነበሩት መሳሪያዎች አመጽና ሽብር ነበሩ። ቀዩ ሽብር እንደሚመጣ ታውቋል። በአንድ በኩል ሲታይ ሽብሩን ማስቀረት ይቻል የነበረው ኢሃፓና ህዝቡ መንግስቱን መቃወማቸውን አቁመው ቢያጎነብሱለት ነበር። ይህ ደግሞ በሚመለከታቸው ዘንድ የተወገዘ የባሪያ ምርጫ ሆነ። ጠቅላላ ፕሮግራማችን በዚሁ ይጠቃለላል። ይህንኑ ፕሮግራም ነገ ጠዋት ከ1 እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ለናምሹ